ከላይ ከሰማይ ሰማያት የመጣው የእግዚአብሔር ልጅ ኢየሱስ በከፈለው መስዋዕትነት እኛ ነጻ ወጥተናል። ነጻ ወጥተናል ከማናቸውም አይነት ቀርስ፣ ከማናቸውም አይነት መርገም፣ ከማናቸውም አይነት ክፉ ነገር ነጻ ሆነን ነጻነትን አገኘን። ለዚህ የበቃን አይደለንም። በማንነታችን በትውልዳችን ወይም ደግሞ በማንኛውም የትምህርት ችሎታችን እንዲሁ ስለወደደን ስላገኘን እኛም ስለተገኘንለት ስላወቅነው ስላወቀን ይህ ለእኛ ሆነልን። የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ታላቅ ስሙ ይባረክ እንጸልያለን። ሃሌሉያ ሃሌሉያ። የዘላለም ጌታ እግዚአብሔር ሆይ እናመሰግንሃለን። የሆነው ነገር ሁሉ የሆነው ካንተ ምሕረትና ቸርነት በጎነት የተነሳ ነውና ስምህ ለዘላለም ይባረክ። ኦ ጌታ እግዚአብሔር የዘላለም አምላክ ሆይ በጨለማ ስንኖር የነበርነው እኛን አስደናቂ የሆነ ብርሃን አብርተህ አንተን ማየት፣ ውበትህን ማየት፣ ታላቅነትህን ማየት፣ ክብርህን ማየት፣ ጌትነትህን ማየት ሆኖልናልና ስም ይባረክ። እግዚአብሔር ሆይ መረዳትና ማስተዋል ይሆንልን ዘንድ ማየትና መመልከት ይሆንልን ዘንድ እግዚአብሔር የዘላለም አምላክ ሆይ በማወቅ መከተል ይሆንልን ዘንድ አስደናቂ የሆነ ምሕረትና ቸርነት አደረክልን ስም ይባረክ። ሃሌሉያ ጀላቦ ፕራማ ዘለበጌስከት ሩዳ ጀላ ፓትራማ ዶቫኒያ ማክረበደለመ ጀሌቦስ ሬስፓቶቫኒያ ማክራባ ሮንዶቫ ፕረቬጀኔሞራላቦራባስ ፔሬዴቦሪያ የዚህ ዓለም ገዢ የእግዚአብሔርን ውበት የእግዚአብሔርን ክብር እንዳያዩ አይኖቻቸውን አጨለመ ተብሎ እንደተጻፈ እኛ ግን አይናቸው ከጨለመው ወገን ሳይሆን አይናቸው ከበራ ወገን ሆነናልና ስምህ ለዘላለም የተባረከ ይሁን። ማክራቫዶ ቫሪያላባስ ፕሬደቬጄኒሞ ራንዶቫ ፕሬቬጄኒሞሳ የጠለቀውን የአንተን ነገር ማየት ሆነልናልና እግዚአብሔር የዘላለም አምላክ ለዘለዓለም ታላቁ ስምህ ይባረክ። የምህረት አይኖችህ ወደ እኛ ተከፍተዋልና ጌታ እግዚአብሔር የዘላለም አምላክ ሆይ በኢየሱስ ክርስቶስ ስም እንባርክሃለን። ሃሌሉያ። እግዚአብሔር ሆይ አሁን ደግሞ ቃልህን እንከፋፈላለን። ጌታ እግዚአብሔር የዘላለም አምላክ ሆይ እኔም መናገር ባለብኝ መግለጥ ባለብኝ መጠንና ኃይል ጉልበት እገልጥ ዘንድ እነሱም ጌታ እግዚአብሔር የዘላለም አምላክ ሆይ በማስተዋል መስማት የሆንላቸው ዘንድ መረዳት የሆንላቸው ዘንድ ጌታ እግዚአብሔር መንፈስ ቅዱስ ልትናገረው የፈለግከውን እሱም መረዳት የሆንላቸው ዘንድ በኢየሱስ ክርስቶስም አይኖች ሁሉ ይከፈቱ፣ ልቦናዎች ሁሉ ይከፈቱ በጌታ በኢየሱስ ክርስቶስም። ክብር ለእግዚአብሔር ይሁን። እንደነገርኳችሁ እንግዲህ ዛሬ እንድንከፋፈል የፈለግኩት በእግዚአብሔር ቃል ላይ ያለ መንፈሳዊ መረዳት ወይም መንፈሳዊ እይታ በሚል ያለ ክፍል ነው። ከሰውነታችን አምስት የስሜት ህዋሳት እንዳሉት እስቲ የማታውቁ የሰውነታችን ፊዚካል ማለትም የገሃዱን ዓለም የምንገነዘብባቸው ወይም ከገሃዱ ዓለም ጋር የምንገናኝባቸው አምስት የስሜት ህዋሳቶች አሉ ሰዎች ስንባል። ከዛ ውስጥ አንዱ አይን የተባለው ወይም ደግሞ የምንመለከትበት ይሄ ኦርጋን አይን የተባለው የሰውነታችን ክፍል ነው። እና ምን ብለው ይናገራሉ? ከሁሉ ስሜት ዋሳቶቻችን ዋናው አይናችን ነው። ዋናው ክፍል ከአምስቱ የስሜት ዋሳቶች ዋናው ክፍላችን አይናችን ነው ይላሉ። ከምንገነዘባቸው ከምንረዳቸው ነገሮች 80% የምንረዳው በአይናችን ነው። 80% አንዳንዶች 90% ይላሉ፣ አንዳንዶች 85% ይላሉ። ትክክለኛው የተጠናውን ትክክለኛ የሆነውን አላገኘሁትም። ነገር ግን ሚኒመሙ 80% የምንገነዘበው በመዳሰስ እንገነዘባለን፣ በመቅመስ እንገነዘባለን፣ በማሽተት እንገነዘባለን፣ እንደገና በእይታ እንገነዘባለን። ከዚህ ውስጥ ግን ዋናውና ትልቁ አይነተኛው ክፍላችን አስፈላጊ የሆነው ክፍላችን አይናችን ነው። አይናችን ነው 80%ን በሱ ስለምንገነዘብ ማለት ነው። በዚህ በአይናችን ያለውን ነገር ሼፑን ኦር ሳይዙን ወይም ደግሞ ከለሩን ውበቱን እንገነዘባለን። እንደገናም ደግሞ አንዳንድ ነገሮች ሊመጡብን ሲሉ ሴፍ የምንሆነው የምንሸሸው በአይናችን እየተገነዘብ ነው። ስለዚህ አይናችን ብዙ የሆነ ጥቅም ለሰውነታችን ይሰጣል። ዋናና አስፈላጊው ነገር አይናችን ነው ማለት ነው። ልክ እንደዛው ሁሉ መንፈሳዊ እይታም የዛኑ ያክል በዚህ ፊዚካል ዓለሙ ላይ በአይናችን እንደምንገናኘው ሁሉ መንፈሳዊው ነገር ደግሞ የምንገናኘው በመንፈሳዊው አይናችን በውስጠኛው አይናችን ነው። የእግዚአብሔር ቃል ሲናገር አይን ታማሚ ብትሆን ምን ይላል? ሰውነት ሁሉ ታማሚ ይሆናል ይላል። በቃ ዋና ነገር መሆኑን ሲያስረዳ ኢየሱስ ክርስቶስ ሲናገር አይን ታማሚ ከሆነች ሰውነታችን ሁሉ በሽተኛ ነው ብሎ ይናገራል። ስለዚህ አይናችን አስፈላጊ ዋና ነገር ነው ማለት ነው። ከሰውነታችን ክፍል ይሄን ስለሚያቅ ጠላት የመጀመሪያ የሚመታው ክፍል ቢኖር እይታችንን ነው፣ አይናችን ነው። ወደ እግዚአብሔር ቃል ወደ መጀመሪያው ወደ እነ ሔዋን ዘመን ወስዳችኋለሁ። በእነ ሔዋን ዘመን እግዚአብሔር ሔዋንን አዳምን በፈጠረበት ሰዓት በገነት ውስጥ አትክልቶችን ሁሉ ተከለ ይላል። ከተከላቸው ክፍል ውስጥ አንደኛውን ክፍል ምን ብሎ ይናገረዋል? ለአይን የሚያምርን ነገር በገነት ውስጥ ተከለ ብሎ አንድ የሆነ ተክል ይነግረናል። ለአይን የሚያምር የሚያስጎመጅ ነገር በገነት መካከል ተከለ ይላል። ሌላው ለመብል የሆነ ነገር ተከለ ይለናል። ሌላው ደግሞ ለህይወት የሆነ ነገርን ተከለ ይላል። አንደኛው ክፉና ደግን የሚለይ ተክል ተከለ። ከዚህ ተክል ግን እንዳትበሉ፣ ከዚህ ተክል በበላችሁ ጊዜ ሞትን ትሞታላችሁ ብሎ እግዚአብሔር ይናገራል። ይሄ ተክል ለእናንተ ፈጽሞ ምን ማለት ነው? አስፈላጊ አይደለም ማለት ነው። በሌላ ቋንቋ ይሄ ተክል በመካከል ላይ የተተከለው ተክል ክፉና ደግን ለመለየት የተተከለ ተክል ነው። እናንተ ግን ከዚህ ትጠቀሙ ዘንድ ትበሉ ዘንድ አስፈላጊያችሁ ፈጽሞ አይደለም። ለእናንተ ለኑሯችሁ፣ ለኤክሰለንሳችሁ፣ ለማንኛውም ነገራችሁ የሚያስፈልገው ለህይወታችሁ የሚያስፈልገው ሌላ ቦታ አለላችሁ። ይሄኛውን ግን እንዳትበሉ ተጠንቀቁ፣ በወላችሁ ጊዜ ሞትን ትሞታላችሁ ብሎ እግዚአብሔር ትእዛዝን ሲያወጣ እንመለከታለን። በኋላ እንደምናውቀው አሳቹ ወይም ሰይጣን ዲያብሎስ እባብን ተመስሎ ወደ ሔዋን ሲመጣ እንመለከታለን። እሱን ክፍል እያነበብኩ እንቀጥላለን። ምዕራፍ 3 መጀመሪያ ምዕራፍ 2 ላይ ያለውን ላንብብላችሁ። ምዕራፍ 2 ዘፍጥረት ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር ስምንት ላይ ያለው መጀመሪያ ላይ እግዚአብሔር ተክሎ የተናገራቸው ነገር እንድትገነዘቡ ስለምፈልግ እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። ምን አበቀለ? ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ ይላል። አሁን እዚህ ጋር ለማየት ለአይን አምሮት የሚያስፈልገው ነገር ሁሉ ማንኛውም አይነት ውበት አይናችን ከፈለገ ልናየው ዘንድ አይተንም እንደሰትበት ዘንድ የሚያስፈልግን ነገር በገነት ተክሏል። በዚህ እንጆይ አድርጉ። ለአይናችሁ የምታዩት ነገር ስትፈልጉ ትክክለኛው እይታ ይሄ ነው፣ ትክክለኛው ውበት ይሄ ነው፣ ትክክለኛው ዊዝደም ይሄኛው ነው፣ በዚህ ተጠቀሙበት ብሎ እግዚአብሔር ያንን ሲያስቀምጥ እንመለከታለን። ነገር ግን እባቡ ሲመጣ ምዕራፍ 3 ላይ ምን ይላል? እባቡም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ሁሉ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሱም በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካም ክፉን እንደም የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። ሴቲቱም ዛፉ አሁን እዚህ ጋር ዲስቶርትድ የሆነ እይታ ትመለከታላችሁ። ሴቲቱም ይላል ሴቲቱም ምዕራፍ 6 ላይ ሴቲቱም ዛፉ ለምን ያማረ እንደሆነ እግዚአብሔር ይህንን ለአይን ያማረ ነው ብሏል። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ይሄኛውን የፈለኩት ለመብላት ያማረ እንደገናም ደግሞ ለአይንም የሚያስጎመጅ እግዚአብሔር ሲናገር ለአይን የሚያስጎመጀው ይሄ ነው ብሎ ትክክለኛውን ዛፍ ነግሯቸዋል። ሰይጣን ግን በዛ ቅጥፈት የሴቲቱን አይን በመቀየር ወይም ደግሞ ስፒሪቹዋል ብላይንድነስ ዲስቶርት በማድረግ የማይሆነውን ትክክለኛ ለአይን የሚያስጎመጅ ያልሆነውን ዛፍ ለአይኗ እንዲያስጎመጅ አድርጎ ነው ያሳያል። እዚህ ጋ ነው ሔዋን የሳተችው። መጀመሪያ የተነገራትን ቃል ብታስብ፣ የእግዚአብሔርን ኦቶሪቲ ብታምን፣ የእግዚአብሔርን ሁሉን አዋቂነት ብታስብ፣ ከሱ ሌላ ትክክለኛ አዋቂ እንደሌለ ብታቅ ኖሮ እዚህ ጋር የሌለ ለአይን ያምራል የተባለውን ነገር ተቀብላ ይሄ ያምራል አትልም ነበር። ስለዚህ ነው የእግዚአብሔር ቃል ላይ ሲናገር ምድራዊው ጥበብ ይለዋል። ይሄ ምድራዊ ጥበብ የሌለውን ነገር እንድናይ የሚያደርገን ወይም ደግሞ በእግዚአብሔር ፊት የተዋረደው ነገር የከበረ አድርገን እንድናይ የሚያደርግ እይታ ማለት ነው። ይሄ መንፈሳዊ እውነናት ሲጀምር ማለት ነው። መንፈሳዊ አይናችን ሲበላሽ፣ እይታችን ሲበላሽ፣ ወይም ከለር ብላይንድነስ ሲመጣ የሆነ ቀይ ነገር እያያችሁ ቀይነቱ ይጠፋባችኋል። የቀይነት ውበት ከእናንተ የለም። ቀይ የሚለው ነገር ካሉት ስፔክትረሞች ሁሉ ቀይ የሚባለው ነገር ወደ እናንተ አይን ውስጥ አይመጣም። ምክንያቱም በዛ ሳይድ ያለው አይናችሁ ብላይንድ ስለሆነ ከከለር አንጻር ብላይንድ ስለሆነ ማለት ነው። የዛን ሰዓት ሔዋንም የሆነችው ልክ እንደዚህ ነው። ማየት ባለባት አይነት እይታ ሳይሆን ያየችው ሮንግሊ ሰይጣን በሰጣት መነጽር በማየት የማይታየው ውበት የሌለው ዛፍ ውበት እንዳለው በመቁጠር ለመጀመሪያ ጊዜ መንፈሳዊ እውርነት ወይም የተበላሸተ እይታ ወደ ምድራችን ገባ። ለመጀመሪያ ጊዜ መንፈሳዊ እውርነት የገባው እዛ አዳምና ሔዋን ጋር ነው። ከዛ በኋላ የሰው ልጆች ሁሉ የእግዚአብሔር ቃል እንደሚናገር የዚህ ዓለም ገዢ አይናቸው አሳውረ ተብሎ እንደተጻፈ ሰዎች ሁሉ ለመንፈሳዊ ነገር እውር ሆኖ መፈጠር ተጀመረ ማለት ነው። መንፈሳዊውን ነገር መረዳት በጣም አዳጋችና አስቸጋሪ፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም የሚለው ቃል በላያችን ላይ እውን እየሆነብን መጣ ማለት ነው። ስለዚህ ሰዎች አስደናቂ የሆነ ችሎታ አላቸው፣ ያመጥቃሉ በሚያስደንቅ አይነት ሮኬት በጣም የማይታይ የማይቀረብ ሩቅ ፕላኔት ላይ ያመጥቃሉ። ኒውክሌር ቦምብ በአስደናቂ ሁኔታ ይፈጥራሉ። አስደናቂ የሆነ ኮሚኒኬሽን በአሁኑ ሰዓት ላይ ዓለምን በሚያቀራርብ መልኩ ይገናኛሉ፣ ይታያሉ። በጣም የሚገርመው ግን እዚሁ ቅርብ ያለውን ስፒሪቹዋል ነገር ማየት ግን ፈጽሞ አይችሉም፣ አይቻልም። ምክንያቱስ መንፈሳዊ እውርነት፣ መንፈሳዊ አለመረዳት፣ መንፈሳዊ አለማወቅ የተባለ በሽታ ሰዎችን ሁሉ ከላይ ጀምሮ በአዳም የተፈጠሩትን የተወለዱትን ከዛም እስከ ኢየሱስ ክርስቶስ ድረስ የመጡትን ሁሉ ይሄ መንፈሳዊ እውርነት ሰዎችን ያዛቸው። ሰዎች ሁሉ መንፈሳዊ ነገርን መረዳት በጣም አዳጋች ሆነባቸው። ስለዚህ ነው ኢየሱስ ክርስቶስ ሲመጣ ለመጀመሪያ ጊዜ ሄዶ እንትኑ በተረተረ ጊዜ ምንድን ያለው በጣም ደስ የሚለው የመጀመሪያው ዓላማው ስራው ምን እንደሆነ ሲናገር ሉቃስ 4 ላይ ኢየሱስ ክርስቶስ የመጣበትን ዓላማ ይናገራል። ሉቃስ ምዕራፍ 4 ቁጥር 29 ጀምሮ ያለውን አነባለሁ። ኖ 4 ቁጥር 10 14 ጀምሮ ያለውን አነባለሁ። መጽሐፉን የነቢዩን ኢሳያስ መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለእውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። አንደኛው የክርስቶስ ኢየሱስ ስራ በዚህ ምድር ላይ የመጣበት ዓላማው ከብዙዎቹ አንዱ እና ዋነኛው የሰው ልጆችን አይን መክፈት ነበረ። ምናልባት ብዙን ጊዜ በዛ በሚመላለስበት ሰዓት ኢየሱስ ክርስቶስ የብዙዎችን እውርነት ከፍቷል። ይሄ ግን ዋናው ዓላማ ፊዚካሊ ይህንን አይን የመክፈት ስራ አልነበረ። ለዚህ ነው ብዙ ጊዜ ስንሸወደው ተአምራት ምናምን እየተከታተልን አሁን ነቢያቶቹ ላያችን ላይ ሮንግ የሆኑት ነቢያቶች ማለት ነው፣ ትክክለኛ ያልሆኑት ነቢያችን ሰይጣን እየፈበረከ ያለው ዋናውን ነገር ማየት ስላልቻለ ነው። የክርስቶስ ኢየሱስ ስራ ይሄ ፊዚካል የሆነውን አይን የመክፈት ጉዳይ አይደለም። ኦፍኮርስ እሱም አንዱ ምክንያቱም ችግር ስለሆነ ችግር ሁሉ መወገድ ስላለበት ኢየሱስ ክርስቶስም ከፍቷል። ግን ኢየሱስ ክርስቶስ ያደረጋቸው በምድር ላይ ያደረጋቸው እውሮችን ሲከፍት የነበረው ሁሉ እነዛን ሰዎች ከእውርነት ለማንጻት ወይም ለማዳን የተደረገ ብቻ አይደለም። ዋናውም እሱ አይደለም። ዋናው ነገር መንፈሳዊ እውርነት የተባለው በሰው ልጆች ሁሉ አንድም ሳይቀር ከእሱ በስተቀር እውሮች ነበሩ። ከእሱ በስተቀር በዛን ሰዓት ላይ ሁሉ እውር ነበር። ከክርስቶስ ኢየሱስ በስተቀር ሁሉ ዕውር ነበር። ስለዚህ ነው ኢየሱስ ክርስቶስ አይናቸው ይከፍት ዘንድ ወደ ምድር ላይ የመጣው። ይሄ የአይን መብራት ደግሞ መንፈሳዊ እንጂ ፊዚካሉ አይደለም። ፊዚካሉን ለመጠቀሚያ ኢየሱስ ክርስቶስ የተጠቀመበት ነው። እሱ የዞረ አይን የመክፈት ስራ አይደለም የመጣው። ማዕት አሁንም ማዕት ዶክተሮች አሉ። ማዕት አስደናቂ የሆነ ቴክኖሎጂዎች ይፈበረካሉ። በዛ መዳን ይቻላል። የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር የመጣው በዋናነት ግን ስፒሪቹዋል እውርነታችንን ለመክፈት ነው። ሃሌሉያ! ስፒሪቹዋል አይኖቻችንን ሊከፍት ነው። መንፈሳዊ አይኖቻችን ይከፈቱ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር የመጣው እንጂ ሰፈር ለሰፈር እየዞረ እውርውሮችን እየፈለገ ለማዳን አይደለም። እሱ ምልክት ነበረ። ለምልክት ነው ያንን የሰራ። ለምልክት ነው። ኢየሱስ ክርስቶስ ወደዚህ የመጣው አይኖቻችን ይከፈቱ ዘንድ ነው። ስለዚህ ነው ዮሐንስ ምን አለ? የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ዓለም እንደመጣ እግዚአብሔርን እናይ ዘንድ እናስተውል ዘንድ ልቦና እንደሰጠ እናውቃለን ይላል ዮሐንስ። ከእሱ ጋር የነበረው የእግዚአብሔር ልጅ ኢየሱስ ወደዚህ እንደመጣ እግዚአብሔርን እናውቀው ዘንድ እውነትን እናውቅ ዘንድ እግዚአብሔር ለሰው ልጆች ያዘጋጀውን መድኃኒት እናውቅ እንረዳ ዘንድ መንፈሳዊ አይናችንን እንዳበራ እናውቃለን ይላል። ከሱ ጋር የነበረው በብዙ ጊዜ እውር ሲከፍት የተከታተለው ዮሐንስ ዋናው ቁም ነገር ይህን ፊዚካል የአይን መክፈት ጉዳይ አልነበረም። የክርስቶስ ኢየሱስ ሰፈር ለሰፈር እየዞረ ይሰራ የነበረው ነገር፣ ዋናው ነገር መንፈሳዊ አይኖቻችን ተከፍተው የማይታየውን ያንን እንመለከት ዘንድ፣ ከዚህ ይልቅ የሚበልጠውን ነገር እናስተውል ዘንድ፣ ያንን እናይ ዘንድ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር መጣ። ሃሌሉያ! አንድ ነገር ብዙ ሰዓት እየሄደ ብዙ ስለ አይነ ስውራኖችን የእግዚአብሔር ቃል ላይ ያሉትን አንዳንድ ሶስቱን ላሳያችሁ ፈልጌ ነበር። ነገር ግን ሰዓት እየሄደ ስለሆነ አንድ ዕውር የማታውቁት እስከዛሬ ድረስ በዕውርነቱ የማታውቁትን ዕውር አሳያችኋለሁ እና እግዚአብሔር እንዴት እንደከፈተለት ከዛ በኋላ ይሄ አይነ ስውር አስደናቂ የሆነ አይነ ብርሃን እንደሆነና ለራሱ ብቻ ሳይሆን ለዓለም እንዴት ኃይለኛ ብርሃን እንደሆነ አሳያችኋለሁ። የእግዚአብሔር ቃል ሲናገር ምዕራፍ 9 የሐዋርያት ሥራ ምዕራፍ 9 ላይ እንዲህ ብሎ ይናገራል። ይህን አይነ ስውር አታውቁትም፣ በመጽሐፍ ቅዱስ ውስጥ ተጠቅሶ በዕውርነቱ አታውቁትም፣ ነገር ግን በሚያስደንቅ ሁኔታ አይኑ የበራለት ፍጹም ዕውር የነበረ እግዚአብሔር በበራለት ጊዜ ግን አስደናቂ ብርሃን የበራለት ከዛ በኋላ የብዙዎችን አይን ለመግለጥ ወደ ምድር የላከው የእግዚአብሔር ሰው። ሃሌሉያ! የሐዋርያት ሥራ ምዕራፍ 9 ምዕራፍ 9 ቁጥር 9 ላይ ይናገራል። ሳይም ሶስት ቀን ኖረ። ማነው እሱ? ጳውሎስ ሳውል። ሳይም ሶስት ቀን ኖረ ይላል። የት ጋር ሰዓት ስለሌለኝ ከመጀመሪያው ጀምሬ በደማስቆ መንገድ ላይ ምናምን እያልኩ እንትን ላለማለት ስለፈለኩ ነው። ታይም የለም። ነገር ግን የት ጋር እንዴት ዕውር እንደሆነ እናውቀዋለን። እውርነቱ ግን እዛ ጋር አይደለም። ያ መገለጫው ነው። እግዚአብሔር ኢየሱስ ክርስቶስ ሊያሳየን የፈለገው ነገር አለ። ሳይም ሶስት ቀን ኖረ ይላል። ከዛ በኋላ ወደ ደማስቆ እንደገባና በዛም በደማስቆ በጣም የሚደንቅ ነገር እዚህ ጋር ይናገራል። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ አስምሩበት፣ ጌታም በራእይ ሐናንያ ሆይ አለው፣ እርሱም ጌታ ሆይ እነሆ ሃሌሉያ። በጣም የሚያስደንቅ ነገር ነው። እዚህ ጋር ሳነብ በጣም ገረመኝ። ሐናንያ የሚታወቅ ሰው አይደለም፣ ደቀ መዝሙር ነው ግን የምናውቀው ሰው አይደለም። እግዚአብሔር ቪዥንን ሲያሳየው እነሆኝ ብሎ ወዲያው ከእግዚአብሔር ጋር ልምምድ ያለው ሰው እነሆኝ ያለ ወዲያው፣ እነሆኝ ማ ጌታ ሆይ እነሆኝ ያለ ልምምድ አለ። አይኑ የበራለት ሰው ነው ሐናንያ። ራእይም አለ፣ መንፈሳዊው ነገር የሚያይ ሰው ነበረ ሐናንያ። አይኑ የበራለት ሰው፣ እንደ ሳውል እውር የነበረ ሰው አይደለም። እንደ ሳውል የማይረዳ ሰው አይደለም። መንፈሳዊው ነገር ከሳውል ይልቅ ቀድሞ የተረዳ አይኑ የበሩለት ሰው ነበረ። ሳውል የሚባለው ትልቅ ሰው አይኑ ሊከፍትለት ያዘጋጀው የበራለት አይኑ የበራ ሐናንያ የሚባል ሰው ጌታ ሆይ እነሆኛል። ከዛ በኋላ ነገረው። ምን ብሎ ነው የሚናገረው? ሳውል የሚባል ሰው በዚህ ምናምን ሲላል፣ እንዴ እሱ እኮ ታውቀው የለም ወይ ምናምን ሲል በጣም የሚገርም ቦታ ላይ እዚህ ጋር ስለ መንገድ መጽሐፍ ቅዱስ በጣም በሚገርም ሁኔታ ያለበትን የመንገድ ቦታ ሁላ ልክ እኛ አሁን የሰፈራችንን እንትን በመንገድ እንደምንጠራው ማለት ነው። ሄደህ ቅን በምትባል መንገድ ላይ በይሁዳ ቤት ታገኘዋለህ። አማርኛችን ቅን ነው የሚባል የሚለው፣ እንግሊዘኛው ላይ ስትሬት ሮድ ይለዋል። ስትሬት ሮድ። አሁን ይህንን የጠቀሰበት ነገር እኔ በጣም ደነቀኝ። ብዙ ጊዜ አላጎሪ በመጽሐፍ ቅዱስ አጥኚ ቴዎሎጂያን አላጎሪ በጣም የተወገዘና ባትጠቀሙ ጥሩ ነው ተብሎ ይነገራል። ግን አንዳንድ ቦታ ላይ መጽሐፍ ቅዱስ ላይ ሆን ብሎ የሚያስቀምጣቸው ነገሮች የግድ ትርጉም ይፈልጋሉ። ሆን ብሎ ነውና የሚያስቀምጣቸው። እግዚአብሔር ሊናገረው የፈለገው ነገር ስላለ እነዛ ነገሮች ያስቀምጣል። ምን ብሎ ነው የሚናገረው? እሱ እኮ በተሳሳተ መንገድ ላይ የሚሄድ አይሁዳ ክርስቲያኖችን የሚያሳድድ የሚገል ነውና እንዴት ብዬ ነው ወደ እሱ የሚሄደው ብሎ ሲናገረው፣ ሂድ፣ እሱ ትክክለኛ መንገድ ላይ ቆሟል። አሁን ሃሌሉያ፣ ስትሬት የሆነ እውነተኛ ቦታ፣ ቀጥተኛ ቦታ ላይ እሱ እዛ ቦታ ላይ ተገኝቷል። አሁን የድሮው ሳውል አይደለም፣ በተሳሳተ መንገድ ላይ ያለውን ሳውል አይደለም አሁን ሄደ የምታገኘው፣ በትክክለኛ መንገድ ላይ ያለው ሳውል ነው። ስለዚህ ሂድና ተገናኘው፣ ከዛ በኋላ ጸልይለት፣ አይኑ ይከፈታል አለው። ከዛ በኋላ ሄዶ ሲናገር እዚህ ጋር እንመለከታለን። ይሄዳል፣ ይታዘዛል። ከዛ በኋላ ይታዘዝና ምን ብሎ ነው የሚናገር? ይጸልያልና ሂድ አለው። ከዛ በኋላ ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ባትክፉ ምናምን ብሎ ይናገራል። ሂድ፣ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ይቀበል እንዲያስፈልገውን ያመልክቸዋለሁ አለው። ከዛ በኋላ ሄደ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየህ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህም ዘንድ ላከኝ አለው። ደግሞ ታይ ዘንድ መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለው። እጁንም ጭኖ ጸለየለት። በዛን ጊዜም ሳውል ለመጀመሪያ ጊዜ አይኑ በራ። ለመጀመሪያ ጊዜ አይኑ እንዴት እውር እንደሆነ እንደነበረ አሳያቸዋል። ምዕራፍ 26 ላይ እዚህ የሐዋርያ ሥራ ምዕራፍ 26 ላይ አንድ ጊዜ ተከሶ ባለበት ሰዓት ላይ ለክርክር ሲናገር 26 እዛው የሐዋርያ ሥራ 26 ላይ አግሪጳ ጳውሎስን
አንድ ቁጥር ምዕራፍ ቁጥር 1 ላይ አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዛን ጊዜም ጳውሎስ እጁን ዘርግቶ መለሰ እንዲህም ሲል እና ብዙ ነገር ይናገራል እዛ ጋር። የፈለኩት ግን እዚህ ጋር ያለው ነው። ስለዚህም ነገር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ 12 ላይ 26 12 ላይ ስለዚህም ነገር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ፣ ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬ ከኔ ጋር በሄዱ ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ከፀሐይ ብሩህነት የበለጠ ብርሃ ቀትር ነው። አስቡት፣ ቀኑ ቀትር ነው። ቀትር ማለት 6 ሰዓት ማለት ነው። 6 ሰዓት ማለት በምድር ላይ እዚህ ፕላኔት አርዝ በተባለችው ቦታ ላይ ፀሐይ በሙሉ ጉልበቷና አቅሟ የምትወጣበት ሰዓት ነው። ከዛ ሰዓት ውጪ ኃይለኛ ፀሐይ፣ ኃይለኛ ብርሃን የለም። የመጨረሻው ብርሃን የሚታይበት ሰዓት መቼ ነው? ቀትር ነው። ከሰማይ የመጣው ብርሃን ግን ይሄንን የፀሐይን ብርሃን የበለጠ ብርሃን ከቀትር ብርሃን በላይ የሆነ ብርሃን እግዚአብሔር ከላይ ኢየሱስ ክርስቶስ ከላይ ለቆ ነበረ። ይሄ ብርሃን በጣም ያስደንቃል እና ሲገባኝ በጣም ነው እግዚአብሔርን ያመሰገንኩት። ከዛ ምንድን ነው የሚናገር የሚለው ሳውል ሳውል ስለምን ታሳደኛለህ አለኝ። እኔም ጌታ ሆይ ማን አልኩት። እሱም አለኝ አንተ የምታሳድረኝ ኢየሱስ ነኝ አለኝ። ከዛ በኋላ ነገር ግን ተነሳና በእግርህ ቁም፣ ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁና የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክ ካዛ አድንሃለሁ አለ። እግዚአብሔር የሚያስደንቅ ብርሃን ከቀትር የበለጠ ብርሃን በዛን ሰዓት ላይ እሱ ምንድን የሆነ እውር ያደረገበት ምክንያቱ አንዳንዶች እንደ መረዳታቸው አንዳንዶች ኃይሉን ሊያሳየው ነው። ኢየሱስ ክርስቶስ ኃያል እንደሆነ የመውጊያውን ብረት ስላለ ምናምን ለዛ ነው ያሳወረው ምናምን። ነገር ግን እኔ እንደገባኝ እንደተረዳሁት ከሆነ እግዚአብሔር በዛ ሰዓት ኢየሱስ ክርስቶስ ጳውሎስን ያሳወረበት ምክንያት ምንም አይደለም፣ እውር ስለሆነ ነው። እውር የሆነው እውርነቱን በእርግጠኝነት ያሳየው ዘንድ እውር አደረገው። እውር ነበር እስከ ዛሬ። ምንም እንኳን ፈሪሳዊ ብትሆን፣ ምንም እንኳን የተማርክ ብትሆንም፣ ምንም እንኳን በገማልያ ስር የተማርክና አንደኛ ከሚባሉት ውስጥ ብትሆንም፣ ስፒሪቹዋሊ ግን አንተ እውር ነህ። ምክንያቱም ሁለቱን ስታነጻጽሩ ፀሐይ የምትወክለው ሕግን ነው፣ ያኛው የክርስቶስ ኢየሱስን እውነት ነው የሚገልጸው። ኢየሱስ ክርስቶስ የገለጠውን ኃይለኛ ብርሃን ነው የሚናገረው። ከሁለቱ ሲነጻጸሩ ይሄኛው ማለት እውርነት ነው። ስለዚህም ነው ጳውሎስ በጣም በሚገርም ሁኔታ ላይ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሄዳችሁ ስትመለከቱ እሱን ክፍል አነብላችኋለሁ እንዴት የተያያዘ ነገር እንደሆነ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ጨርሰናል፣ ላይዟችሁ ትንሽ ደቂቃ ብቻ ነው የሄደው። ሁለተኛ ቆሮንቶስ ምዕራፍ 3 ወዲያው ምንድን ነው የሆነው? አናንያስ ይጭንለት ከአይኑ ላይ ከፊት ወደቀ ይለናል። ያንዳንዱን ስቴፕ በመክንያት የተጻፈት ልጅ ሉቃስ ሲዘግባል መንፈስ ቅዱስ እየረዳው ያገር ቅርፊት እየሰበሰበ የሚያወራል ሊገልጽልን የፈለገው ነገር ስላለ ነው። ከአይኑ ቅርፊት ወደቀ። ያቺን ያጣ ጳውሎስ ይገባዋል ይረዳል። እሱም እዚህ ጋር በሌላ ማርኛ በሌላ ንግግር ይገልጻል። ምን ብሎ ይናገራል? ምዕራፍ 2 ምዕራፍ 3 ቁጥር 2ኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ ከ12 ጀምሮ ያለውን አንብብላችሁ። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እናገራለን። የዚያንም ይሻል የነበረው መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም። ነገር ግን አሳባቸው ደነዘዘ። የእግዚአብሔርን ነገር እንዳያዩ ህግ አደነዘዛቸው። አያዩ ቅርፊትን በልባቸው ላይ አደረገ ይላል። ይሄ ቅርፊት መቼ ነው? ይሄ መጋረጃ መቼ ነው የሚነሳው ይላል? ብሉይ ኪዳን ሲነበብ ይላል። አሁን ስለ ህግ ነው የሚናገረው። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ሃሌሉያ! የእግዚአብሔር ልጅ የኢየሱስ ክርስቶስ ብርሃን ብቻ ነው ይሄንን ጨለማ ይሄንን መጋረጃ ካይናችን ላይ ቀርፎ የሚያስወግድልን ይላል ጳውሎስ። የዛን ሰዓት ላይ ካይኑ የትጅት የወረደው የወደቀውን ቅርፊት እያሰበ የሚናገረው ክፍል ነው። እዚህ ጋር ያ መጋረጃ ሳይወሰድ እስከዛሬ ድረስ ብሉይ ኪዳን ይሄንን ቅርፊት እስካሁን አይወስደውም። ህግ እስካሁን ድረስ ይሄንን ብርሃን አይሰጥም። ይሄን ልብ የጨለመ ልብ እዚህ ጋር ያለ መጋረጃ ፈጽሞ ህግ ሊቀድ አይችልም። ይህ መጋረጃ የተቀደደው በማን ነው? በክርስቶስ ኢየሱስ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ ኃይለኛ ብርሃን የተነሳ በአይናችን ላይ ያለው ይሄ ቅርፊት ለዘለዓለም ከኛ ተወገደ። ክብር ለእግዚአብሔር ይሁን። ነገር ግን እስከዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዞር ባልን ጊዜ መጋረጃ ይወሰዳል ይላል። ሃሌሉያ! ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። የጌታ መንፈስ ባለበት በዛ ብርሃን አለ። የጌታ መንፈስ ባለበት በዛ ማየት አለ፣ መመልከት አለ፣ ጥልቅ የሆነ እይታ አለ። የማይታየውን ያንን እንመለከታለን። የእግዚአብሔር የሆነውን ያንን እንመለከታለን። እግዚአብሔር እንደሚያይ ነገሮችን እንመለከታለን። እግዚአብሔር እንደሚተረጉም ነገሮችን እንተረጉማለን። እግዚአብሔር እንደሚያይ እግዚአብሔር በሚደሰትበት ነገር እንደሰታለን። እግዚአብሔር በሚጠላውን ነገር እንጠላለን። ምክንያቱም የእግዚአብሔር አይኖች ተገጥመውልናልና፣ የእግዚአብሔር አይምሮ ተሰጥቶናልና። የእግዚአብሔር አይምሮ የተሰጠው እግዚአብሔር እንደሚመለከት እንደዛ ይመለከታል። የእግዚአብሔር አይን የተሰጡት እግዚአብሔር አይኖቹን ያበሩለት ሰው የእግዚአብሔር ነገር ትኩር ብሎ ይመለከታል። የዚህ ዓለም ነገር አይወስደውም። የዚህ ዓለም ነገር አይናፍቀውም፣ አይጎትተውም፣ ወደ ታች አይጥለውም። የእግዚአብሔር ነገር የሚያይ ሰው የእግዚአብሔር ነገር የሚመለከት ሰው የሚያየው ፕሪሺየስ የሆነው ለሱ ያኛው ነው። የእግዚአብሔር ነገር ነው፣ የዘላለሙ ነው። የአሁኗ ነገር አይደለም። የማይታየው የጊዜያዊው ነገር አይወስደውም። ልቡን ሀሳቡን አይወስደውም። ሁልጊዜም ትጋቱ፣ ሁልጊዜም ናፍቆቱ ያኛው የሚያየው ትኩር ብሎ እየተመለከተ ለዛ ይኖራል። ሃሌሉያ! የእግዚአብሔር ልጅ ይባረክ። ሳውል ለዚህ ነው ጳውሎስ ይመጣና ኤፌሶን ላይ ምዕራፍ 2 ላይ መጥቶ ምንድነው እንግዲህ በእግዚአብሔር ፊትም በረከካለው ይልና ምን ብሎ ነው የሚጸልየው? አይኖቻችሁ እንዲበሩ እንበረከካለው ይላል። ምክንያቱም ሐናንያ ተንበርክኮ ያዳነው ሰው ነው። ሐናንያ አይኑን የከፈተለት ሰው ነው። ስለዚህ እሱም ደግሞ የተላከው የሰዎችን አይን ለመክፈት ነው። የሚናገረው ምንድነው? የተጠራችሁበት መጠራት ምን እንደሆነ ከቅዱሳን ጋር የምትካፈሉት መካፈል ምን እንደሆነ ይላል። እዚህ ጋር እንደነበብኩላችሁ ሐዋርያ ሥራ ላይ ሄደት ነግራቸው ዘንድ የሚካፈሉትን ነገር ሄደት ነግራቸው ዘንድ የተጠሩበት መጠራት ምን ያህል ፕሪሼት እንደሆነ ታሳያቸው ዘንድ አይንህን ከፍትልሃለሁ፣ ወደፊት የሚከፈትልሃል። ባየኸው ማየት ደግሞ ሄደህ ሌሎችን አይን ትከፍታለህ። ስለዚህ ጳውሎስ አይኑ የተከፈተለት ሰው ሲጸልይ የሌሎች አይኖች ይበሩ ዘንድ ይከፈቱ ዘንድ እግዚአብሔርን በውበቱ ይመለከቱ ዘንድ የእግዚአብሔርን ነገር ይመለከቱ ዘንድ ምድራዊውን ነገር ሳይሆን በሰማይ ያለውን ነገር እግዚአብሔር ለሚወዱት ያዘጋጀውን ነገር የሚያስደንቀውን ነገር እግዚአብሔር ወደ ምድር ያመጣውን ክብር በዚህ ክብር በራሴ ክብር አንተ ግን ባከበርክበት ክብር ታከብራቸው ዘንድ ያለውን ክብር እናይ ዘንድ እንመለከት ዘንድ ያንን ክብር ለማግኘት በዛም ክብር ውስጥ ለመገኘት ከዛ ክብር ውጪ ምንም አይነት ክብር ባለመፈለግ እንሞላ ዘንድ እግዚአብሔር አይኖቻችንን ይክፈት። ሃሌሉያ። ጸልያለን። ለመጨረሻ እንጸልይና ጨርሳለን። ሃሌሉያ። ወገኖቼ ይህ የአንድ ጊዜ ጸሎት ብቻ አይደለም። አንዴ ጸልየን አይኖቼን ክፈት ብለን የምንተወው ነገር አይደለም። ለጳውሎስ ሲናገር የእግዚአብሔር ቃል አይንህን ባበራውበት ልክ ወደፊትም በማበራልህ ብሎ ይናገራል። ስለዚህ ሁሉ ጊዜ አይኖቻችን እየተከፈቱ from one glory to another glory እየጨመርን እያደግን እየበዛን ከአንዱ ዲግሪ ወደ ሌላው ዲግሪ እየጨመርን እንሄድ ዘንድ ነው እግዚአብሔር አሳብ። አንድ ቦታ እንድንቆም አይደለም። ስለዚህ የእግዚአብሔር ብርሃን ከአንዱ ክብር ወደ ሌላው ክብር አይኖቻችን እየተገለጡ የእግዚአብሔርን ልጅ ኢየሱስ ክርስቶስን በውበቱ እያየን የእግዚአብሔርን የማዳን ክብር ውበት እያየን እንድንሄድ አይኖቻችን በኢየሱስ ስም ይከፈቱ። እግዚአብሔር ሆይ አይኖቻችንን ከፊት ይልቅ እንድታበራለን። ከፊት ይልቅ ጌታ እግዚአብሔር ሆይ የመንፈሳዊ ቫልዩ ጌታ እግዚአብሔር የመንፈሳዊ ትርጉም ጌታ እግዚአብሔር ሆይ የመንፈሳዊ ውበት ከፊት ይልቅ ጌታ እግዚአብሔር የዘላለም አምላክ ሆይ እናውቅ ዘንድ እንረዳ ዘንድ በትክክል ትርጉሙ ይገባን ዘንድ ጌታ እግዚአብሔር የዘላለም አምላክ ሆይ ከብርና ከወርቅ ይልቅ ጌታ እግዚአብሔር ሆይ ማስበለጥ የምንችልበትን እይታ ተሰጠን ዘንድ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር የዘላለም አምላክ ሆይ ከምናየው ከሚያስጎመጀን ከዚህ ዓለም ይልቅ የሚበልጠውን ያንኛውን ጌታ እግዚአብሔር ሆይ መጎምጀት ይሆንልን ዘንድ አይኖቻችን ይከፈቱ ዘንድ መረዳት ይሆንልን ዘንድ ጌታ እግዚአብሔር ሆይ ማስተዋል ይሆንልን ዘንድ በኢየሱስ ስም ጸልያለሁ። በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጌታ እግዚአብሔር ሆይ ይህ ናፍቆት ይህ ፍለጋ በእያንዳንዳችን ውስጥ አብዝቶ እንዲበዛ ጸልያለሁ። ስለሰማህን ተመስገን። በጌታ በኢየሱስ ክርስቶስ ጌታ ይባርካችሁ። ጨርሰናል።
ጌታን በጣም እጅግ አድርገን እናመሰግናለን። እስቲ ወንድማችንን ተባረክ እንበለው። ተባረክ በሉት፣ ተባረክ በሉት። እግዚአብሔር ይመስገን። የቃሉን በረከት ባርካችሁና ወደ ሻይ ቦታ እንሄዳለን። መቆም እንችላለን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ ስም አሜን። Pure.